ስርዓተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ታህሳስ 21 ቀን 2015 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ታህሳስ 21 ቀን 1123 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
የኦዴድ ዘረኛ አገዛዝ የአዲስ አበባን ህልውና ለማጥፋት የመጨረሻ የሚላቸውን ሴራዎች እየፈጸመ መሆኑ ተገለጸ። አዲስ አበባን ለመሰልቀት ቆርጦ የተነሳው ፋሽስታዊ ያገዛዙ ቡድን በኢትዮጵያውያን ጥንታዊት ርስት አዲስ አበባ ላይ የመጨረሻውን የመቃብር ሳጥን ምስማር ለመምታት ዝግጅቱን ጨርሶ ወደ ሥራ መግባቱን ዛሬ በአጀስ ነግሯል። የምስረታ የተባለው ሸገር የተሰኘው አፓርታይዳዊው ከተማ ዋና ዓላማ አዲስ አበባን ለመሰልቀት የመሆኑ ማሳያ ነው። ከዚህ በኋላ የዚህን ፋሽስታዊ ቡድን አደገኛ አካሄድ መግታት የሚቻለው ደግሞ በፖለቲካ ትግል ብቻ መሆኑን ተጠቁሟል። አሁን ባለው ተጨባጭ ሁኔታ በተለይ ባንዳ ሆደ አደር ቅጥረኞች ባሉበት ሁኔታ መፈንቅለ መንግስት በማድረግ የዚህን ፋሽስት ጉዞ ለመግታት ሰፊ ዝግጅት ይጠብቃል። በሀገሪቱ የበቀለው ሆዳም አክቲቪስት ተከፋይ ባንዳዎች በአደረባይነታቸው ብዛት ይህንን ፋሽስታዊው ጽንፈኛ ቡድን ሊታደጉት የማይችሉበት ብቸኛው አማራጭ ከጫፍ እስከ ጫፍ ህዝባዊ ተቃውሞ ማስነሳት መሆኑን ተጠቁሟል። የፋሽስት ኢህአዴግ በድንገት መመታትና መወገድ 30 ዓመት የኖረ የዳበረ ልምድ የነበረውን ፋሽስት ወያኔ የተባለን ቡድን በፍጥነት ነቅዞ እንዲንኮታኮት መደረጉ ለዚህ ጥሩ ማሳያ ነው። ከፋሽስት ወያኔ አንጻር ፋሽስታዊ የኦዴድ ቡድን ህዝባዊ ተቃውሞን የመቋቋም አቅሙ እጅግ በጣም አናሳ መሆኑን ተጠቁሟል። ምንም እንኳን ማንኛውም እርምጃ የራስ የሆነ ዋጋ ቢያስከፍልም ነገር ግን በጥቂት መስዋዕትነት ዘለቄታዊ ድል የሚገኝበትን አማራጭ መምረጥ ተፈጥሯዊ ግዴታ ነው። የኢትዮጵያ ህዝብ ከተጋረጠበትና ከተዘፈቀበት አሁናዊ ሁኔታ አንጻር የቀጥረኞች የአምሮ እስረኛ ከመሆን ወጥቶ የዚህን የመኖርና እያለመኖር አደጋ ከፍተኛ ዋጋ ከፍሎ መፍትሄ ለማምጣት መጨከን ይኖርበታል። ምንም የሚሰማቸው ባያገኙም ከምትክ የለሾቹ ንጉሶቻችን ቀጥሎ ፋሽስት የእስረኞችን ዘረኛ አካሄድ በልኩ የገለጸውና አስቀድሞ ያስጠነቀቀን የኢትዮጵያ ህዝባዊ አብዮታዊ ፓርቲ እንደሆነም ተገልጿል። ለቀጣይ የኢትዮጵያ ህዝብ ህልውና ሲባል ይህንን ፋሽስታዊ ኃይል በየትኛው መንገድ ማስወገድ ግድ የግድ ነው የሚል መልእክትም ተላልፏል። አሸባሪው ኦነግ በአፋር ነዋሪዎች ላይ በሰነዘረው ጥቃት የንጹሃን ህይወት ማለፉ ተሰማ። አፋርና ኦሮሞ አካባቢ በሚዋሰኑበት የአዋሽ ብሔራዊ ፓርክ አሸባሪ ኦነግ በሰነዘረው ጥቃት 4 ሰዎች መገደላቸውን የውስጥ ምንጮች አረጋግጠዋል። ጥቃቱ የተጀመረው የጠፉ ግመሎችን ፍለጋ ወደ አጎራባች ቀበሎች በሄዱ 2 የአፋር ወጣቶች ላይና በአካባቢው ጽንፈኝነቱን አስፋፍቶ የሚንቀሳቀሰው የኦህዴድ ጽንፈኛ ጨፍጫፊ ቡድን መካከል የተከፈተ ነው። የኦነግ ታጣቂዎች በከባድ መሳሪያ የታገዘ ጥቃት ሲፈጽሙ ነበር ሲሉ የአይን እማኞችም ተናግረዋል። ስናይፐር የያዙ ታጣቂዎች በግጭቱ ተሳታፊ ነበሩ ያሉት ምንጮች እንዲህ አይነቱ መሳሪያ በግለሰብ ደረጃ መያዙ ኦህዴድ ሙሉ በሙሉ እጁ እንዳለበትም ያሳያል ተብሏል። በጥቃቱ አራት ሰዎች ህይወታቸው እንዳለፈ ሁለት ሰዎች ደግሞ ጉዳት እንደደረሰባቸው ተነገረ ሲሆን የሟቾችና የተጎጆች ቁጥር ከዚህም በላይ ሊሆን እንደሚችልም ተጠቁሟል። የሸዋ ራሳ ወጣቶችና የአካባቢው ማህበረሰብ የተቃውሞ ሰልፍ መውጣት ተነገረ። ሰልፈኞቹ በመልእክታቸው በአገዛዙ የታፈኑ ፋኖች እንዲፈቱ ጠይቀዋል። ከሰሞኑ በአገዛዙ ትንኮሳ የተደረገባቸው ላሉት የምስራቅ አማራ ፋኖችም አጋርነታቸውን ያሳዩ ሲሆን ለፋኖ ሰብሳቢውም ከጎንነን የሚል መልእክት አስተላልፈዋል። ኮሎኔሉ ከሰሞኑ የአማራ ሸኔ በሚል የተናገረውን ያልተገባ ስም የማጥፋት ዘመቻ ተከትሎ የሸዋ ራሳ ወጣቶች አማራ ሸኔ የሚለውን አማራ ሸኔ አያበቅልም የሚሉ መፈክሮችን በመያዝ ተቃውሟቸውን አሰምተዋል። ሰልፈኞቹ ፋኖ ትጥቃይፈታም የአማራ ልዩ ኃይል እና ፋኖ ከአማራ አብራክ የወጡ የአንድነት ልጆች ናቸው በማለት በሴራ ለመለያየት የሚደረገውን ሙከራ አውግዘዋል። በተጨማሪም ሰልፈኞቹ ካስተላለፏቸው መልእክቶች መካከል ኦህዴድ የኦነግ ምሽግ ነው፣ ኦነግን ያስታጠቀው አገዛዝ ነው፣ የኦነግ ዓላማ ጅምላ ፍጅት ነው በማለት ኦህዴድ መራሹን የብልጽግና አገዛዝ በመቃወም በግፍ ለሚገደሉ አማራዎች ድምጻቸውን አሰምተዋል። ዘመነ ካሴን ጨምሮ የታፈኑ ፋኖችን ለመጠየቅ በጉዞ ላይ የነበሩ ወጣቶች በአገዛዙ መታፈናቸው ተነገረ። ከዋግምራ ዞን ደህነራ ወረዳ አምደወርቅ ከተማ ወደ ባህር ዳር ሲመጡ የነበሩ ወጣቶችን አገዛዙ ሰብስቧቸዋል። በፍተሻ ወጣቶቹ ለብሰውት የነበረውን ቲሸርት ካሰለቋቸው በኋላ ለእስር ዳርገዋቸዋል። ወጣቶቹ ለእስር የተዳረጉት ወንጀል ሰርተው ሳይሆን የወጣቱ የትግል ምልክት የሆነውን ፋኖ ሰባታሚት ማረሚያ ቤትና በሌሎችም ማቆያ ፖሊስ ጣቢያዎች ተዟዝረው ለመጠየቅ የፈለጉ ወጣቶችን በማፈን ነው። በአካል ለመጠየቅ ወደ ባህር ዳር ከተማ በመግባት ላይ በነበሩበት ወቅት እነዚህ ንጹሃን ወጣቶች በአገዛዙ ታፍነዋል። ከዚህ በፊትም ፋኖን ለመጠየቅ የሄዱ ወጣቶችን አስሮ በመደብደብ አስነዋሪ ተግባር እንደፈጸመባቸው የሚታወስ ነው። ለዕለቱ የነበረን ዜና ይህንን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ሳተላይት ስርጭት ዝግጅቶቻችን ጋር መልካም ቆይታ።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
Thank you. እንደምን ሰነበታችሁ? ለተወደዳችሁ የፍኖተ አዘጋጆችና የፕሮግራሙ ተከታታዮች ሰላምታዬ ይድረስ። ትንሽ ትልቅ ሲሆን አገር ያሳንሳል እንዲሉ በስንት ጀግኖች ልጆቿ ታፍራና ተከብራ ይኖረችው አገራችንን ለነሱ የሚበጀው ሁሉ ለዓለም የሚበጅ የሚመስላቸው ምዕራባውያን የመካከለኛው ምስራቅ እና እንዲሁም ተባባሪ ጎረቤት አገሮች ሳይቀሩ ቅሪት ባንዳዎችንና ከሃዲ ምሁራንን ተጠቅመው ወደ ስልጣን ባመጣቸው የጎሳ ወሮበሎች ታሪካዊ እና ብሔራዊ ቅርሷን ድርና ማቅ ሆነው ህዝቧን ለዘመናት ባንድነት ያኖሩ ማህበራዊ እሴቶቿን በተቀነባበረ ሴራ ሚሊዮኖች ዜጎቿን ሲፈጁና ብሔራዊ ሀብቷን ሲመዘብሩ እነሆ 32 ዓመታት ተቆጠሩ። ይህ ሁሉ ታሪካዊ በደል አልበቃቸው ብሎ ለአማራ ባለቤቶች ብቻ ሳይሆን ለኢትዮጵያ ስትራቴጂክ ጠቀሜታ ያለውን ወልቃይትና ሁመራን ምዕራብ ትግራይ በሚል የማጭበርበሪያ ስም በመስጠት ሰሞኑን የሃያላኑ ደህንነቶች ተነጥቆ ለመቀሌ ሻንጉሊቶች እንዲሰጥ አስማምተው የ4 ኪሎ ፈረሳቸው ይህ በእስራኤል ዘንድ የኃይል እርምጃ ለመውሰድ ጦሩ በእነዚህ አካባቢዎች በብዛት በመሰማራት ላይ ነው። ለዚሁ ፋሽስታዊ እርምጃ ያመቸኛል ብሎ የሚመስላል አገሩንና አካባቢውን ከጥቃት ሲከላከልና ሲደማ የቆየው ፋኖ የአማራ ሸኔ የሚል አስቂኝ ታፔላ ለጥፎ ዳግም ተነስተውበታል። ለመሆኑ የአማራ ሸኔ የሚባል ጉድ ቢኖርማ ኖሮ አብይስ ለምን ይጣላዋል? ፈጣሪው እሱ ራሱ አይደል እንዴ? የዳቦስም ያወጣለት ራሱ ያስጣጣቀው ራሱ። ታዲያ ይህን ጉድ ወደ አማራ ምድር ምን ወሰደው? መቼም እውነት ገና ልብሷን ሳታጠልቅ በአማራ ጥላቻ የተነፋፋው ያብዩ ሸት ዓለምን ያዳርሳል። የፈረደባት ኢትዮጵያ የስልጣን መንበሯ ላይ ቂጥጥ ብሎ ያገኘውን ብዙ ቢሊዮን ለኦሮሞው ቤት አራዊት ሲያፈስና ሺዎችን ሲያፈናቅል ለምን ቢባል ከየትም ላመጣው ምን አገባችሁ በሚል እብሪት ደንፍቷል። በብዙ ሚሊዮን ወጭ ነጭ ውሸቱን እውነት አድርገው የሚያራግቡለትን ወናፎች በሰፊው አሰማርቶ እውነቱን ሁሉ እኔ እምላችሁ ብቻ ነው በሚል እብሪት አማራጭ የዜና ምንጮች እንዳይኖሩ ዘግቶ ስርጭቶቹን እሱ ብቻ በሚቆጣጠረውና ተቃዋሚን አያሳየኝ በሚለው ኢትዮሳት በሚባለው የሱ ፍጡር አማካኝነት የህዝብን የማወቅ አማራጭ ድምጽ እንዳይኖር አድርጎ አገሪቱን አፍኖ ይገኛል። ትልልቁ አገሮች ሲያደርጉ አይቶ የወያኔው ምልምል አዲስ አድርጎ ሸኔ የሚባለው የዳቦ ስሙን እንደ ከብት ምናምን በየቦታው ይጥለዋል። ለዚሁም ስኬት ዶላራቸውን እንዳሞለጨው ሊያቀርቡለት ቃል ገብተዋል። ታዲያ መሸጥ የለመደ ነውና የኮሎኔሉ መተቃቀፍ እንኳንስ ጠፍጥፎ ከሰራው ወያኔ ጋር ቀርቶ ከማንስ ቢሉት ጉዳዩ ነው እንዴ? ግድያው፣ አፈናው፣ ፍጅቱ፣ ማፈናቀሉ በአማራው ላይ እስከሆነ ድረስ ወዳጆቹ ብዙ ናቸው። እያካሄደ ያለውን የዘር ማጥፋት እርምጃ ስልጣን ላይ ለመቆየቱ ዋስትና አድርጎ የሚወስድ ግብዝም ነው። ዘረኛው የፍጅት ቁንጮ የኢትዮጵያን ህዝብ ከመናቆ የተነሳ ከሰሞኑ እያለን ያለው የኦነግን ኦሮሞማ ዘረኞችን ቡትቶ ካልሰቀላችሁ፣ መዝሙሩን ካልዘመራችሁ፣ ሂዱልን ከተማውን ለቃችሁ ውጡልን ለማለት በቅቷል። ኢትዮጵያ በረጅሙ ታሪኳ እንደዛሬው አይነት ጠባብ ዘረኛ ኩታራ እንዲህ መደፈሯና መዋረዷ እንደ አንድ ትውልድ የየራሳችንን መስቀል መሸከም ያለብን ራሳችን ነንና በታሪክም ሆነ በሞራል ያስጠይቀናል ብዬ ሰጋለሁ። ከላይ የተላከልን መልአክ ከመከራ የሚያወጣን ሙሴ ወያኔን ከውስጥ የታገለ ክላሽን ታቅፎ የተኛ ወዘተ የሚልና በመሳሰለው የቀጣፊ ምስክርነት ያሻሻጡት አገርን የከዱ ሆዳሞች፣ ህሊናቸውን የሸጡ የፖለቲካ ነጋዴዎች አገዛዙን ከዘር ማጥፋት ወንጀል ነጻ ለማድረግ አጎንብሰው የሚሄዱና ጭካኔያቸው ከኦነግ መንጋ የማይተናነስ አድርባዮች መማር የሚችሉ ቢሆን ኖሮ ይህ ትምህርት በሆናቸው ተብሎ ነበር እኮ ጆሮአችን መርጦ ቀቢጸ ተስፋን ስለሚሰማ እንጂ። ያብይና የወያኔ ጥል የአንድ በጸረ ኢትዮጵያነት የተሳሰሩ በሁለት ግንባር ተሰልፈው ታሪካዊት ኢትዮጵያን ለማጥፋት በመሃል ላይ ተሳሰሩ ናቸው። አዎ አልፎ አልፎ በስልጣን ድልድል ሊናቆሩ ይችላሉ። ይህ ማለት ግን አንዱ የሌላው ጠላት ሆነ ማለት አይደለም። ጦርነቱም አማራውንና አፋሩን ለማድቀቅና ሲዳከሙላቸውም መሬቱን ዘርፈው አገር አልባ ሊያደርጉ ባቀዱት መሰረት ነው። ሆድም የሚሞላው እኮ አገር ሲኖር ነው። አገርን ያህል ነገር ላጡ እኮ ይቻለም ሲኦል ነው የምትሆነው። አስከፊው እጣ የደረሰባቸውን በማየትም ይህን መገመት እንችላለን። በህዝብ ላይ እየደረሰ ያለው ተነግሮ የማያልቅ ግፍ፣ በደልና ሰቆቃ ባረመኔው የኦሮሞ ዘረኛ አገዛዝ በብዙ ሺህ ታፍነው ተወስደው በየማሰቃያ ቤቱ፣ በየወታደራዊ ካምፑ በቃጠሎ በረሃ ታግተው ለረሃብ ለዘረኞች ወከባ ለሰነ ልቦናና አካላዊ ሲየል ሰለባ ለሆኑት ጋዜጠኞች አገር ወዳዱንና ዛውንቱን አቶ ተዲዮስ ዳንቱን ጨምሮ የፖለቲካና የህሊና እስረኞች እንጭሁላቸው ሲሉ መልእክታቸውን ያደረሱን ስንታየው ወርቁ ከበቅሎ ቤት አዲስ አበባ ናቸው።
ሰላም ሰላም የሃፋዎች እንዴት ናችሁ? ፋሽስት ወያኔ አድራጊ ፈጣሪ በነበረበት 27 ዓመት በተለይ ከኢትዮጵያ ኤርትራ ጦርነት በኋላ የህዝብን ትኩረት አቅጣጫ ለማስቀየር የሚጠቀምባቸው ሶስት መንገዶች ቋሚ ማደንዘጃ አድርጎ በመጠቀም ረገድ የአውሮፓ ክለቦች እግር ኳስን ትንታኔ በሜዳዎች ሰፊና የተራዘመ ጊዜ ሰጥቶ ማስጮ ነበር። ይህ አንደኛው ሲሆን ደራሽ ከሰፈች ከገጠሙት ደግሞ የውስጥ አዋቂ ምንጮች የተሰኘ በወያኔ ግልግሎቹ በሚስተላለፍ የኤፍኤም ሬዲዮ ፕሮግራም አማካኝነት የደህንነት መስሪያ ቤቱ ጆሮውን ጭው የሚያደርግ ስለ አንድ ታዋቂ ግለሰብ ገመን ያስነግራል። ከነጋዴ እስከ ባለስልጣን ድረስ ለዚህ አገልግሎት ፍጆታነት ውሏል። ሌላው የፋሽስት ወያኔ ህዝብን ትኩረት አቅጣጫ ማስቀየሪያ መንገድ ታዋቂ የአሜሪካ ዘፋኞች ወደ ኢትዮጵያ ሊመጡ ነው ተብሎ በሰፊው በነዛ ኮልኮሌ ኤፍኤም ሬዲዮ ጣቢያዎች ቀን ከሌሊት የሚነዘው ወሬ ነው። ይመጡ ነው ከተባሉ ውስጥ የመጡት 1% ቢሆኑ ነው። ይመጡስ ለኔ ምን ይናቸው ብሎ ጠያቂ ግን የለም ነበር። ይልቁንም ይመጣል ስለተባለ ታዋቂ ዘፋኝ ከእድገቱ ጀምሮ ስለ ቅምጥል ኑሮ ለዚህ ሀዝ በእጅጉ ይጋታል። በተለይ ወጣቱ ያንን እየተቀባበለ ወያኔን ከገጠመው ሰሞነኛ ትኩሳት በ180 ዲግሪ ተሽከርክሮ በተቃራኒ አቅጣጫ ይነጉዳል። ፋሽስታዩ የኦሮሞማ አገዛዝ መደበኛ ስራው አድርጎ የያዘው አገሬ የሚለውን ህዝብ በዘግናኝ ሁኔታ መጨፍጨፍ፣ ማሳደድ፣ ማሰር፣ ማፈናቀል፣ መፈጠራቸው እንዲጠሉ ማድረግ ነው። ይህ ጭፍጨፋ በጥልቅ እንቅልፍ ውስጥ የሚገኘው የኢትዮጵያ ህዝብ ውስጥ በስሱም ቢሆን ትልቅ መነጋገሪያ ለመሆን ሲንደረደር የኦሮሞማ ፋሽስታዊ የግንጠላ ቡድን በአጀንዳ ማስቀየሻነት በሃይማኖት ስም የሚሸረሙጡ ያገዛዙ ወንጌል አቀንቃኞችና የኦሮሞማን ፖለቲካ በእስልምና ሃይማኖት ሽፋን የሚያራምደውን ወሃቢይ ቡድን በኦርቶዶክስ ሃይማኖት ላይ የተናበበ ዘመቻ እንዲከፍቱ ማድረግ ነው። በእርግጥ የኦርቶዶክስ ሃይማኖት ተከታይ በቁማቸው ከሞቱ ዘመናት ተቆጥረዋል። በዚህ ደረጃ የተናቁትና የፋሽስታዊ አገዛዝ የአጀንዳ ማስቀየሪያ የመጫወቻ አሸንጉሊት የሆኑትን ራሳቸውን ማስከበር የተሳናቸው ወደገብ ደካሞችና በቁማቸው የሞቱ ተርካሽ በመሆናቸው ብቻ ነው። ምክንያቱም የኦርቶዶክስ የእስልምናውም ቢሆን የሌሎችም ሃይማኖት ተከታይ አባቶች ስለ ሰላም መስበክ ህዝብን ሚዛናዊ እንዲሆን ማድረግና በአገዛዙ እየተፈጸመ ያለውን ግፍና ጭቆና ማውገዝ፣ ይህ ነገር እንዳይደገም ማድረግና በተለይ መመኑን በተሻለ አመለካከትና ከዘር ፖለቲካ በጸዳ መንገድ ከማስጓዝና ከማስገንዘብ አንጻር እጅግ በጣም ይቀራል። ምክንያቱም እያንዳንዱ ሃይማኖት ተቋም ላይ ፖለቲካ ውስጥ ስላለ በዚህ ልክ ተበርዞ ነው የሚናገኘው። የዛሬ 10 ዓመት ገደማ የነበራቸው ቁመና ከዚህ በተቃራኒ ነበር። ለማንኛውም በኦርቶዶክስ ላይ የሚደረገው ዘመቻ የአማራን በወለጋ በጅምላ የመጨፍጨፍ አጀንዳ አቅጣጫ የማስቀየር አንድ አካል ሲሆን የሚመረውም በፋሽስታዊው የኦሮሞማ የግንጠላ አገዛዝ ነው። ጥላት አርዶን ሲያበቃ አጀንዳችንንም ካስጣለን በርግጥም የራሳችን ዋንኛ ጥላት ራሳችን ሆነናል ማለት ነው። ለማንኛውም ግን ወደ እለቱ አጀንዳ መግባት መልካም ነው። በአገዛዙ የሚከፈላቸው በየጊዜው አጀንዳ የሚያስቀይሩ ባንዳዎች እንደነበሩ የሚዘነጋ አይደለም። እነርሱም ወያኔ ጫካ በገባ ጊዜ ስለሱ አፍተጣፉ አብቅቶለታል ብለው ይጨቀጭቁን ነበር። ተመለሰ ሌላ ወረራ ፈጸመ። አሁንም ሰላም ሰላም ስላለ ብቻ ሰራዊቱን እንዳታስመቱት ከመአለት አንወዝንም። ዛሬም ነገም ከነገወዲያም ለበረካታ ጊዜ ለረጅም ዘመናት ለሰፊ ወራት ውስጥ ላይ ያለውን ሚስጥር በማውጣት እኛ ለህዝብ ይፋ እናደርጋለን። የሚያስተውልና የሚተገብረው ግን ጥቂቱ ነው። ለህዝባዊ ኃይሉም ይሁን ለሰራዊቱ ይህን ሊረዳ ይገባዋል። በፕሪቶሪያው ስምምነት መሰረት ወያኔ ቃል ገብቶ የፈጸመው የለም። መሳሪያ አስረክብ ሲባል ወስዶ መሳሪያ ደብቋል። በየሰፈሩ እየዞሩ ህጋዊ አስመስሎ አስታጥቋል። ካስረከበም የተወሰነትን አስረክቦ ቀሪውን በድሮን አውድማችሁብኛል ይላል። ተኩስ ይቁምልኝ ብሎ የለመነው ወያኔ ነው። ተኩስ አቆመናል ሲል ሊል ግን አይችልም። ሉዓላዊነት አከብራለሁ ብሎ ነገር ግን ትግራይን እንደ ሀገር ራሱን እንደ መንግስት ቆጥሮ አሁንም ራሱ የትግራይ መንግስት እያለ ቀጥሏል። ምንም እንኳን በአገዛዙና በወያኔ መካከል ያለው የሥራ ፖለቲካና በሁለቱ መካከል ምንም አይነት ለኢትዮጵያ የሚያስገኙት የጥቅም ልዩነት እንደሌለ ቢታወቅም አገዛዙ ከወያኔ የባሰ እንጂ የተሻለ እንዳልሆነ ይልቁንም በሁለቱ ምክክር ከግራም ከቀኝም ያለውን ምሁር የማጥፋት የማዋጋት የማጫረስ ህልም አለመው የሚንቀሳቀሱ እንጂ ከሁለቱም የተሻለ ጻድቅ የተሻለ ለኢትዮጵያ የሚጠቅም ኃይል እንደሌለ በግልጽ ሊታወቅ ይገባል። ይሁን እንጂ እርዳታ ብቻ ሳይሆን በፓትሮልና በተደራጀ መልኩ የትግራይ አካባቢ ነዋሪዎችን ሀብት ሲዘርፍ ሲመዘብር ነው። ከሁሉም አዲስ መልምል እያሰለጠነ ነው። ወያኔ ከቻለ ሌላ ዙር ጦርነት ያውጃል፣ ካልሆነ ደግሞ አንዳንዶቹ አፈነገጡብኝ እያለ ሰራዊቱን ያስመታል። በሰላም ስምምነቱ ሂደት ሊተነተኑ የሚችሉ በርካታ ጉዳዮች አሉ። በሚዲያ ለማስመሰል የሚደረጉ ብዙ ናቸው። በርካታ ዓለምን እፎይ ሊያሰኙ ነው የተባሉ የሰላም ስምምነቶች ተካሂደዋል፣ አብዛኞቹ ግን ፈርሰዋል። ይህኛውም በታንክና በድሮን የተደባደቡ ኃይሎች መካከል የተደረገ ነው። ወያኔ ስምምነቱ የተወሰኑ ጉዳዮች እስኪሟሉለት እንጂ የሚገዛበት መርህ አይደለም። እባብ ለመደ ተብሎ በኪስ አይያዝም እንደሚባለው ወያኔ ሰራዊቱን የመተው ድግስ አዘጋጅቶ ሲጋብዝ አምሽቶ እንደሆነ የሚረሳ ነገር አይደለም። ሰላም ከወረደ ሰየው ነው። ነገር ግን ሚዲያውን ወቅታዊ የሰላም ዜና ስለሞላው ተዘናግቶ ዳግም የሚመታ የዋህ የለም። ዋናው አለመዘናገቱ እንደሆነ ሊታሰብበት ይገባል። ነገር ግን ስለ ወያኔና አገዛዙ የሴራ ስምምነት መነጋገር ግድ ይላል። የወያኔና የአገዛዙ ስምምነት ለመገመት የቄሳርና የይሁዳ ስምምነት ምን ሊሆን እንደሚችል ለማወቅ ነብይ መሆን አይጠበቅም። ቄሳርና ይሁዳ በኢየሱስ ላይ በጀርባ እንደተማከሩበት ሁሉ ኢትዮጵያውያንን ለመስቀልና ለመቅበር ሊመካከሩ በጦርነት ተባብረው ሲወጉን የነበሩ የኢትዮጵያ ታሪካዊ ጠላቶች ናቸው አገዛዙና ወያኔ። እሳቸውና ጀግና ባለታሪኩ የኢትዮጵያ ሕዝብ ዝምታው እስከ መቼ ነው? አሸናፊውና የህልውና ዋስትና ማስጠበቂያው መቅደም እንጂ መቀደም እንዳልሆነ ጠንቅቆ ያውቀዋል። ወይስ የዘረኛው አገዛዝ መንፈስ የተጠናወታቸው እንደ ገልፎዎቹ ከርሳሞች ከጠላት ጎን የተሰለፈው መጀመሪያ ህዝቡን በመጨረሻም ራሳቸውን ቁማሩን ተበልተው ባዶ እጃቸውን አጨብጭበው ተቀምጠዋል? ነፃውን ህዝብ ባርነት ውስጥ ዘፍቀውታል። እነዚህ አንዳንድ አካባቢ ካዘኘኝ እያሉ የሚንቀሳቀሱ ሆዳሞች ናቸው። በህይወት ዓለም ላይ ቶሎ የሚነቃ እንዳለ ሁሉ ዛሬም የማይነቃ ድፍን እንዳለ ጥርጥር የለውም። ይህ ጥቂቶች ላይ ብቻ ተጥሎ ጥቂቶች ብቻ የሚታገሉለት የመከራ ዘመን አይደለም እና ባካችሁ ያነቃችሁ ንቁ፣ ኢትዮጵያንም እናድናት ሲል ነፍጠኛው ከባሌ መልእክቱን አጠናቋል።
ሰላም ጤና ይስጥልኝ፣ እንደምን አመሻችሁ ውድ የፈኖሰ ዲሞክራሲ ሬዲዮ የአድማጮች በሙሉ። ውድ ወገኖቼ ሆይ እንግዲህ እውነቱን ተናግሮ የመሸበት ማዘር ይሻላል እያልኩ የዛሬውን መልእክቴን እጀምራለሁ። ይህንን ስል ባለፈው በደቡብ አፍሪካና በኬንያ ላይ የተደረገው ስምምነት በእውነት ላይ የተመሳሳ ቢሆን ኖሮ የሁሉም ኢትዮጵያውያን ደስታ ሆኖ ያልቅ ነበር። ነገር ግን እርቁ የይስሙላና ውሸት ነው። እርቁ በአንደኛ ደረጃ በሁለት ነጥቦች ላይ ያተኮረና ባለጉዳዮቹን ያገለለና የለየላቸው ሶስት ጥላቶች በአንድነት ጎን ሆነው ወያኔን በሚያስደስት መልክ ወሰነው የተነሳ እርቅ ኮሚቴ ነበር። ውሳኔው በሰው ቁስል እንጨት ስደድ ውሳኔ የሚመስል ሁሉም ነገር በሕጉ መሰረት ማለት ወያኔ ምዕራብ ትግራይን የሚለውን ወልቃይት፣ ጠገዴ፣ ራያና አላማጣ የትግራይ መሬቶች ናቸው ተብለው ነው ስምምነቱ ያለቀው። ስለዚህ ምን ነው ጉዳዩ ቶሎ ቶሎ ይፈጽሙ በማለት እነ ቸኮል ቶሎ ቶሎ ብለው እያሉ የሚያጣድፏቸው። ሌላኛው ያልተነገረ ሚስጥር ደግሞ አብይን በትግራይ ህዝብ ላይ ጄኖሳይድ ስለፈጸምክ ይህን በተመለከተ እኛ አንተን የዓለም ጦር ፍርድ ቤት ከምናቀርብህ ይልቅ ወልቃይትና ራያን በህገ መንግስቱ መሰረት የትግራይ መሬት መሆኑን እመንና ተናገር ዳን ነው። እንግዲህ ስምምነቱን ለነ ደብረ ጽዮን ግልጽ አድርግ ነው። እንግዲህ የአብይም ሆነ የአሜሪካኖቹ የድብቅ ቆሽራና ሚስጥርም ከዚህ ራቀ አይደለም። የነሱ አላማ አብይን በዚህ አድርፎ ወያኔዎች ራሳቸው በአማራና በአፋር ላይ ፈጸሙትን ጭፍጨፋ ሳይጠየቁ እድሜ ለአሜሪካን ይያሉ የጠየቁትን ሁሉ አግኝተው ያማራና ያፋራን ህዝብ በልዴት ወደ ጦርነት እንዲያነሳ ተደርጎ በፕላናቸው መሰረት አንዳንዶቹ በሽብርተኛነት ሰንሰለት ከተቡ በኋላ ወያኔ ወልቃይትና ራያን ይበቃኛል ብሎ አንቀጽ 39ን አሳቦ ወደ ነጻ ትግራይ ያለ መጮህ ካላለ በስተቀር ሶስቱም ጸረ ህዝብ ኃይሎች በጥምር የፌደራል መንግስት ስልጣን ይዞ እነሱ ከሽብር ነጻ ተደርገው ያ የፈረደበት አፋርን አማራ ተፋላሚዎች በርግጠኝነት የግፍ ጸረ ሽብርተኛ ተብለው ሊፈረድባቸው ዝግጅት መሆኑን ከወዲሁ ለማወቅ ተችሏል። ከእውነትና ከሐቅ አላዊ ደግሞ የኢትዮጵያ መሪ ሳይሆን የመንታዎቹ ጉዳይ አስፈጻሚ ጠቅላይ ሚኒስቴር በየደረሰበት ቦታ ሁሉ በሚያደርጋቸው ንግግሮች ሰውየው የት እንደቆመ በቀላሉ መረዳት ይቻላል። ወገኖች ሆይ ጉዳዩ እንዲህ በቀላሉ ሳይታይቶና ተንቆ ከዛሬ ነገ መሰረቱና ዘረኝነቱ ተሽሻሏል ተብሎ በየዋህነት የሚታለፍ ጉዳይ አይደለምና ሰውየው ስልጣን ፈላጊ ስለሆነ ራባውያን የፈለጋችሁትን ፈጽማለሁ ትንሽ ጊዜና ማስፈጸሚያ ገንዘብ ስጡኝ ብሎ በጠየቃቸው መሰረት የጠየቀውን ሁሉ ተፈቅዶለት ይቺን ኬክ የቀመሰው ክፋቱና ጥፋቱን በማላለብኝነት እነሆ አጠናክሮ በመቀጠል የውሸት ሪፎርም ይያለ በየፈርጁ ማጥበርበሪያ መፈክር አንግቦ ዛሬ በመከላከያ ውስጥ የሌላ ብሔር አባላትን በተደራጁ የኦሮሞ ተወላጆች በሆኑ ነፍሰ ገዳዮች በቀድሞ የወርቅና የቡና ምድር ያሁኑ የግፍና የደም ምድር በሆነች ወለጋ ውስጥ መከላከያዎቹን ዘር እየሰለዩ እየተገደሉ ይኖርማቸውን መሳሪያቸውንም እነሽመልስ ለቀሪዎች ያስተጠቃሉ። እንግዲህ ጉዳዩ በዚህ የሚከተል ከሆነ መከላከያ እንኳን የሌላውን ጸጣ ሊጠብቅ ቀርቶ ለራሳቸውም ድረሱልኝ ጥሪ እያቀረቡ መሆናቸው እየሰማን ያለ ጉዳይ ነው። እነዚህ ነገሮች ሁሉ የከፉና ገዳዮቹም የመንግስት ካባ ደርበው ግድያውን የእለት እለት ተግባራቸው ቢያደርጉትም መቼስ እግዚአብሔር በግፍ ለተጨፈጨፉ ወገኖቻችን ነፍሳቸውን ይማርልን ነው። በተረፈ ግን ይህ ዘረኛ ኢትዮጵያ እየመራ በኦሮሞማ በሽታ ተይዞ የሚሰቃየው መሪ አንድ የመጨረሻውን ውሳኔ እስኪደረግለት ድረስ ሁሉም ዜጋ ራስን አዘጋጅ። ዘጠኝ ሞት ቢመጣ አንዱን ግባ ነውና በጨዋነት ቁጭ ብለህ ቅጩን ያብይን የኢትዮጵያ ቀጭን ያብይን የኢትዮጵያ የሚጠብቅ ኢትዮጵያ ሁሉ ያብይ ኢትዮጵያ ኦሮሞማ ናትና አብይ የተባለውን አጋንንት ጌታ 40 ኪሎ ሜትር ያርቀልን ይያላችሁ ጸሎታችሁን ቀጥሉበት እንጂ እሱንስ እንደ አገር መሪ ቆጥሮ አረ ፌደራል መንግስት ይደስልል የምትሉ ሁሉ ይህ መንግስት ጩኸቱን ሰምቶ አንድም ቀን ደርሶ ህዝቡን በታሪክ ቀርቶ በወሬም ደረጃ አዳነ ሲባል አልሰማንም። ስለዚህ ይህንን መሪ የኛ መሪ በህዝባዊ አመጽ ካለበት sultaan ማንቁርቱን ይዞ ከማስተናበት ወጪ ሌላ አማራጭ የለም። እንግዲህ እሱ የምትማመናቸው ኢትዮጵያ ጣላቶች እንጂ ሌላ ያገጠጡና የተራቡ ጅቦች ውጭ ይህ ገዳይና ጉግማንጉ ፍጡር በባሰ መልኩ ጦርነት አርግዞ መጥቷልና እንግዲህ ወገኖቼ በነ እይታ ይህን አረመኔ መሪ ከነስርዓቱ ልክ የሚገባው ሌላ ሳይሆን ያ ጀግናው ፋኖ ይሆናል ብለው ስለገመቱ ነፍሰ በላው ሸኔና ኦነግን ብለው ወያኔን የሰሩትን ወንጀል በመረት ተሰርሮ የነሱ የውሸሽብርተኛ ዩኒፎርማቸውን በፋኖ ለመለጠፍ ዝግጅት ላይ መሆኑን ዜጎች ሁሉ በአንክሮ እየተመለከቱ ስለሆነ እንግዲህ ህዝቡ አሁን ከሱ የሚጠብቀው ነገር ቢኖር ኢትዮጵያ ተከትላለች ወይ ነው። አዎ እነሱ ከመሩ የተሙጫሙጨች ኢትዮጵያ ታሪኳ የነፍሰ ገዳዮች የሆነች አገር መሪ ለመሆን እየተሰራ መሆኑን ሁላችንም እያየን ያለው ጉዳይ ሆናል። እንግዲህ አብይን አንተ አደብ ግባ ተብለ ተመክረሃል። እንብኝ የምን አደብ ብለ እየታገልከ ያለው ይቺን አገር አፍራሽ ጣላቶቿን አስተስስኳቸው ብትልም አንተን ከሁሉ በፊት የኢትዮጵያ አምላክ ይቀድመሃል። ከነግሳግሶች ጋር ወደ ምድራዊ ሲኦል ተወርዳል። እስከዚያው ቀን ድረስ ህዝቡ ከድሮ በበለጠ መልኩ ትግሉን አጠናክሮ ይቀጥላል። አንተም ለዚህ ሁሉ ንቀት እብሪት ዋጋህን በቅርቡ ከእግዚአብሔር ታገኛለህ። እንግዲህ ይህንን ደባ ሰርቶና ቀልዶ ተዘናክቶ ኑሮ ለሌላኛው ዙር እየተዘጋጀ ያለው ዝግጅት በህዝብ በአመጽ ይቀጫል። በሌላ መንገድ የአገር ቤት የጎሳ ፖለቲካ ወላፈን ወደ ውጭ አገሮችም አልፎ ደርሷል። ይህንን ለቻልኩት ባለፈው ተሐሳስ 9 ላይ ካልጋሪ አልበርታ ካናዳ ከተማ የኢትዮጵያ ኮሚቴ በኮሚቴ ህግና ደንብ መሰረት ተተኪውን ኮሚቴ አባል ለመምረጥ በካል በካል ጋይ ሰዓት ከቀኑ 2 ፒኤም ሰዓት ተቀምጣው እስከ 6 ፒኤም በኦሮምና በሎዮች በፈጠሩት ንትርክ የተነሳ ያ ሁሉ በብዛት የመጣ ኮሚቴ አባሎች ይህንን የውስጥን ችግር የኛ ኬንያ ሆኖባቸው ነው በለመዱት አንዱ ከሰሰው ሲወጡ ያገኙዋቸው የሁሉም ነገር ፖለቲካ ሁሉም ነገር ከፖለቲካ ያያዙ አስቸገሩ ይያለ በመሬት አጫውቶኛል። እንግዲህ ወገኖች አደብግዙ ይህ የኮሚኒቲ ችግር ኬንያዎች ወደ ውጭ ማገር እየደረሱ ኮሚኒቲዎችን በኢትዮጵያ ስም ያሉት ለመቀየር እየተንቀሳቀሱ መሆኑን አሁንም ማስተዋል ይገባል። ይሄም ከሻቢያና ከወያኔ የተማሩ ስለሆነ በቀላሉ የሚቀጥ አይደለም። እንግዲህ ወገኖች አደብግዙ በኮሚኒቲ መታደሪያ ደም ራሳችሁን በክፉ ኢትዮጵያዊነት ውዝግብ አትክተቱ ሲሉ ይህን መልእክት ያላኩልን አቶ መስንቆ ጉልማ ኤድመንተን አልበርታ ካናዳ ናቸው።
ናይስተልን እንደምን ሰንብታችኋል? የኢትዮጵያን የቁርጥ ቀን ልጆች እናንተ ያፋዎች የጽናት ተምሳሌቶች ሰላም ናችሁ? ዛሬም እንደተለመደው በሳምንታዊ የደብዳቤዎች አምድ ዝግጅት ይህንን ለተገድጃለሁ። የአማራ ሕዝብ ተላላኪ ባንዳዎችን የማጽዳት የመጀመሪያ ስራው መሆን አለበትላለሁ። የአዲስ አበባ ችግርና የመስኪው ባለቤት መለው የከተማዋ ነዋሪዎች እንጂ ወዳቸው ሀገር በሆነባቸው ቀልብ አክቲቪስቶችና በማስተዋቂያ ባለሙያ አርቲስቶች ድራማ የሚፈታ አይደለም። አምባገነንነትን በአጀንዳ መደበቅ አይቻልም። አማራን ማጥቃት ሲፈልጉ ወይንም ኮሮሞ አካባቢ እየተፈጸመ ያለውን ወንጀል መደበቅ ሲፈልጉ አዲስ የአማራ ስርዓት ይዞ መምጣት የተለመደ ሆኗል። ይህ ስያሜ መስጠት የነበሩት አካልን ለማጥፋት፣ ለመጨቆን፣ ለማፈን ሆን ብለው አስበው አቀደውና አጥንተው አጉልቶ ለማሳየት የሚጠቀሙበት ዘዴ ነው። የሰሞኑ የኮሎኔሉ አገዛዝ የአማራ ሸኔ የሚለው የውክርና ስም ከዚህ የተለየ አይደለም። የኦሮሞ ሸኔ አረመናዊ በሆነ ሁኔታ አማራዎችን በቆንጨራና በገጀራ የሚቆራረጥ፣ በሚንጫ የሚተለተል፣ በድንገት የሚወግር፣ ሴቶችን የሚደፍር፣ ከሰባዊ ፍጡርነት የሸሸ እንስሳዊ ባህሪ የተላበሰው ግዑዝ አካል የአማራ ሸኔ የሚለውን አዲስ ትርክት ከየት የመጣ ነው? እንዲህ ያለ አዲስ ትርክት መስጠር ለምን አስፈለገ? የህብረተሰቡን አጀንዳ ቀይሮ አገዛዝን ለማርዘምና ህዝብን የባሰ ለመጨቆን የታቀደ እቅድ ነው። እንዲያውም የኦሮሞ ሸኔ ያለው ጫካ ሳይሆን ቤተ መንግስት 4 ኪሎ ውስጥ መሆኑ በግልጽ የሚታወቅና የትኛውም ሰው በጋድ የሚመለከተው የጻሄ ላይ ሚስጥሩ ነው። ለሽብር ቡድኑ በህቡ ስልታዊና ቀጥተኛ ድጋፍ እየሰጡ ያሉት የኦህዴድ ካድሮች ሚኒሊክ ቤተ መንግስት ውስጥ ያሉት ሰዎች ናቸው። ግን እንኳን በዘር ማጥፋት ዶሮ የታሰረችበት ገመድ የሰረቁ አይመስሉም። ወንጀላቸውን ለመደበቅ ያለ ሀፍረት አዲስ ትርክት ይፈጥራሉ። የኦሮሞ ሸኔና የአማራ ሸኔ የሚል አዲስ ምዕራፍ ከፍተው ህብረተሰቡን በአዲስ አጀንዳ የነበረባቸውን ችግር ያደረሱትን ሰቆቃ ለማስቀየር ጥረት እያደረጉ ነው። ኮሎኔሉ የአማራ ህዝብ አረመናዊ በሆነ መንገድ ሲጨፈጭፉ ምንም እንዳልተፈጠረ ጆሮ ዳባ ልበስ ብሎ ከርሞ ዛሬ የአማራ ሸኔ ሲል በጣም ይገርማል። ነገር ግን የፈለገ አዲስ ትርክት ሊፈጠር ከተጠያቂነት ከህዝብ ፍርድ ግን በፍጹም ሊያመልጥ አይችልም። በኦሮሞ የተፈጸመውና የተፈጸመ ያለው ልክት በዓለም አቀፍ የዘር ማጥፋት ማሳያዎች ሙሉ በሙሉ በሚያሟላ መልኩ እየተፈጸመ ነው። ነገር ግን ይህን ወንጀል በአዲስ ትርክት ሸፋፍኖ አድበስብሶ ማምለጥ አይቻልም። እንደ ጲላጦስ ከደሙ ንጹህ ነኝ ብለው 30 ጊዜ እጃቸውን ቢታጠቡ ከደሙ ሊነጹ አይችሉም። መላከሞት ካልወሰዳቸው በስተቀር እንደ ጎልያድ የገዘፈ ኃጢአታቸውን ተሸክመው የሚደበቁበት ቦታ ግን የላቸውም። የፌደራል የጸጥታ ክፍል፣ የኦሮሞ ልዩ ኃይል፣ ፖሊስና ሚሊሻ ካድሮች ንጹሃን በማንነታቸው ተመርጠው ሲገደሉ ዝም በማለታቸው ከተጠያቂነት አያመልጡም። ኮሎኔሉም ክዶ ማምለጥ አይችልም። የኢትዮጵያ ሕዝብ አደባባይ ላይ ለፍርድ እንደሚገሰረው ግልጽ ነው። የናዚ ወንጀለኞች እየተለቀሙ ፍርዳቸውን እንዳገኙ ኢትዮጵያም ላይ ይህ አይቀርም። በአማራ ውልቂት በቀጥታ በተዘዋዋሪም የተሳተፉ እንደ ቃየል ለልጅ ልጆቻቸው የሚሆን ፍርድን እንዳጠራቀሙ ሊያውቁት ይገባል። ጸረ ሕዝቡ አገዛዝ የአማራ ሸኔ ሲል የጠራቸውን እነማን እንደሆኑ በቅደም ተከተል ለመዳሰስ እንሞክራለን። አስመሳዩ በንጹህ አንደም የታጠበው ኮሎኔሉ አፉን ቀብሬ አድርጎ ህብረተሰቡን እንደወትሮው ለማሳመን እጅግ በጣም ጸጋው ተነስቶታል። አሁን የሚሰማውም አካልም የለም። የትኛውም ኢትዮጵያዊ ኮሎኔሉ የሚናገረውን ነገር ጆሮ ውስጥ የሚያስገባ አካል እንደሌለ በግልጽ ይታወቃል። አዲስ ትረክ ይዞ የመጣው ስለነማን ነው? እነማንን ለመዋጋት ነው የፈለገው? የነማንንስ ጥላሸት ቀብሶ በኢትዮጵያ ህዝብ ላይ ተቀባይነት እንዳይኖራቸው አቅዶ ነው እየተንቀሳቀሰ ያለው የሚለውን ለመዳሰስ እንሞክራለን። አንደኛ ኮሎኔሉ የአማራ ሸኔ ሲል የጠራው እንደወትሮ ሁሉ እጃቸውን አጣጥፈው በኦነግ ሸኔ በመገደል ፈንታ ራሳቸውን መከላከል የጀመሩ የወለጋ አማራዎችን ነው። ሁለተኛ ለአንድ አካባቢ መዝሙርና ባንዲራ ተገዣኑንም ያሉ የኢትዮጵያ የቁርጥ ቀን ልጆችን ነው የአማራ ሸኔ የተባሉት። የኮሎኔሉ የማይጨበጥ ንግግር ማዳመጥ የተው አማራዎችም ታገዛዙ አገር ማሸበሪያ የሚውል ዶላር መላካቸውን ያቆሙ የአማራ ዲያስፖራዎችም ከመከላከያ ጎን ተሰልፈው ዋጋ ሲከፍሉ የከረሙ ፋኖዎች የግፋን ድምጽ በመሆን ያገዛዙን መራቹን ጭፍጨፋ ያደናቀፉ ጋዜጠኞችና አክቲቪስቶች የማንነት ጥያቄ ያላቸው የወልቃይትና የራያ አማራዎች እንዳጠቃላይ በብልጽግና ቁማርና ሸራ መታለላቸውን ያቆሙ ንቁ አማራዎች የአማራ ሸኔ ተብለው በጸረ ህዝብ አገዛዝ ተጠርተዋል። የአማራውን ህዝብ እንባጠባቂዎች ከጽንፈኛው ኦነግ አመሳስሉ የአማራ ሸኔ በሚል የእብሪት ስያሜ መስጠቱ በድንገት የመጣ የአንደበት ውልመት ሳይሆን በተራቀቀ መንገድ የታሰበበትና መጪውን የኦሮሞማ የበላይነት ማረጋገጫ እቅድ በስራ መተግበሪያ አካል እንደሆነ ሊታወቅ ይገባል። በመጀመሪያ ደረጃ እንደ ኢላማ ያደረጉት የአማራውን ህዝብ በግፍ መጨፍጨፍ ለመከላከልና የኦሮሞማን ያልተለጎመ መስፋፋት ለመግታት የሚጥሩትን የፋኖ ኃይሎች በጽንፈኝነት በመሰየም ከባድ ዘመቻ አካሂዶ በማያዳግም ሁኔታ ማጥፋት ነው። ሌላው እቅድ ደግሞ በህቡና በጋህድ ፈላጊ ሆኖ ተገኝቷል። ትግሉ የረጅምና ያጭር ጊዜ ፍልም ቢያስፈልገውም ከዚህ በታች የተዘረዘሩት እርምጃዎች በአስቸኳይ መውሰድ አማራጭ የሌለው የህልውና ማረጋገጫ ስልት ይሆናል። አንደኛ የመዋለ ንዋይ ዘመቻ ነው። የሀገር ውስጥ ነዋሪዎች በተከታታይ የስራ ማቆም አድማ እንዲያደርጉ፣ የውጭ ነዋሪዎች አገዛዙ የውጭ ምንዛሬ የሚያገኝባቸው ምንጮች እንዲያደርቁ ያስፈልጋል። ሁለተኛ የህዝብ አመጽ ነው። ተማሪዎች፣ የመንግስት ሰራተኞች፣ ህብረተሰቡ፣ አርሶ አደሩ ሞቅ ያለ ህዝባዊ አመጽ ሊያካሄዱ ይገባል። በዚህ መንገድ አገዛዙን መገልበጥና ማስወገድ ካልተቻለ በስተቀር የመከራ ቀንበሩ ተጠናክሮ ይቀጥላል። ሶስተኛ የሶሻል ሚዲያ ዘመቻ ነው። የዲያስፖራ አባሎች በበይነ መረብ የዓለም አቀፍ ተቃውሞ በተከታታይ እንዲያራምዱ ያስፈልጋል። አራተኛ የድርጅቶች ጥምረት ነው። በተናጠል ተሰማርተው የሚገኙ የውጭና የውስጥ ድርጅቶች ኃይላቸውን በአንድነት የሚያስተባብሩበት መንገድ እንዲፈጥሩ፣ በተናበበ መንገድ ትግሉን እንዲያፋጥኑ ያስፈልጋል። ኢትዮጵያ በልጆቿ የአንድነት ትግል የፍትህና የእኩልነት ሀገር ሆና ለዘላለም እንድትኖር ያስፈልጋል። ስለዚህ ኢትዮጵያ በዘመኗ ከገጠማት በላይ በአገዛዙ መከራ ደርሶባታል። ይህን መከራዋን ሊያቀላት የሚችል ሀገራዊ እሳቤ ያለው ትውልድ ትፈልጋለች። ይህ ትውልድ በ14ም ክፍለ ሀገር ወያኔ በፈጠረችው አጉራ ውስጥ ተሸብቦ የሚኖር ሳይሆን ኢትዮጵያ አንድ ናት ብሎ በእኩልነት የሚያምን ታላቁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በመሆኑ በኢህአፓ መስመር ላይ በመንቀሳቀስ በህቡ ሆኖ ውስጥ ላይ በመስራትና ራስን ባለማጋለጥ ከካሜራ ጀርባ ሆኖ ትልቅ የህብረተሰብ የማንቃት ስራ በመስራት ኢትዮጵያን እውን እናድርግ ሲል መልእክቱን ያደረሰን በድሉ አላመረው ከካሳንጅስ ነበር።
በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አድማጮችና የሬዲዮ ዝግጅት ክፍል ሰራተኞች በሙሉ ሰላምና ጤና ለሁላችሁ ይሁን። የአማራ ሸኔ ለምን? የዛሬው አስተያየቴ በተግባር ላይ በማይተረጎሙ የማታለያ ጥሩ ቃላት ሲጠቀምባቸው የቆየው አብይ ሰሞኑን በአገሪቱ የተለያዩ ክፍሎች የፈጸማቸውን ወንጀሎች የሚመለከት ይሆናል። ተላላኪውን ደመቀ መኮንንን ወደ ሆሳዕና ከተማ ልኮ ካድሬዎቻቸውን በመሰብሰብ በዓለም አቀፍ ሚዲያዎችና የዓለም አቀፍ ስደተኞች ድርጅት በተለያዩ ጊዜያት ከሃዲያና ከከምባታ አካባቢዎች ወደ ደቡብ አፍሪካ ሲሄዱ የነበሩ ስደተኞች መገደላቸውን፣ መታሰራቸውንና ሌሎች በደሎች በስደተኞቹ ላይ መፈጸማቸውን ይፋ በማድረጉ አምባገነኑ አብይ ይሄን ለማስተባበል እንዲመቸው ጉዞው ከህዝብ ድብቅ በመሆን መንገር ተላላኪውንና የአማራ ህዝብ ጣራቱን አቶ ደመቀ መኮንንን ወደ ሀዲያ ዞን ዋና ከተማ ወደ ሆሳ እናልኮ ከጋግሪዎቹ ጋር በመነጋገር ስደተኞቹ ከመወዱት የትውልድ አካባቢና ከሀገራቸው ኢትዮጵያ የተሰደዱት በስራጦት ህይወታቸውን ለማኖር ለስራ ፍለጋ መሆኑ እየታወቀ ለጉዳዩ ሌላ መልክ ለመስጠት መንግስት የስራ መስኮቶችን ከፍቶሳለ እድሉን መጠቀም ያልፈለጉናቸው ማለት በቴሌቪዥን ሐሰት የሆነ ዜና እንዲነገር አድርጓል። ለኢትዮጵያ የህዝብ ውሸት መረጃ በውሸታም የኢትዮጵያ ቴሌቪዥን ጋዜጠኞች አማካኝነትም ቀርቧል። በስደተኞች የችግር ሁኔታም ላይ ቀልዷል። በእነዚያ ህዝብ ባልመረጣቸው እጅ ከመውጣትና ከመጨብጨብ ውጭ ለሀገሪቱ ጠቃሚ ስራ በማይሰሩ የፓርላማ አባላት ሽብርተኞች ናቸው ያሰኛቸውን ኦነግ ሸኔንና ህወሓትን በህዝብ ላይ ከፈጸሙት ግድያ፣ እስር፣ አስገድዶ መድፈር፣ ማፈናቀልና ንብረት የማውደም ወንጀል ነጻ በማድረግ የኦሮሞ ሸኔ የሚባል አዲስ ጠላት ፈጥሯል። ያም ማለት እሱ ያዘጋጀው ኦነግ ሸኔ ከኦሮሞ ልዩ ኃይልና ሌሎች ታጣቂዎች በመተባበር በንጹህ ምንም ጉልበት በሌላቸው ህፃናት፣ ሴቶች፣ እመጫቶችና ገበሬዎች በሆኑ የአማራ ዜጎቻችን ላይ የፈጸመውን የዘር ፍጅት ለመደበቅ ያለመ ተግባር መሆኑን የሚያሳይ ነው። በሌላ በኩል የኦሮሞ ሸኔ የሚባል ጠላት አለ በማለትም አብይ እሱን የሚቃወሙትንና ለስልጣን የሚያሰጉትን የኦሮሞ ወገኖቻችንን ለማጥፋት ስራውን እየሰራ መሆኑን የሚያሳይ ነው። ከኢትዮጵያ ቀንደኛ ጠላትና አብይ እሱን በኢትዮጵያ ጠላትነት ኮትኩቶ ከፈጠረው ህወሓት ጋር በደቡብ አፍሪካው የኢትዮጵያን ጥቅም ከሸጠው ለወያኔ ሁሉንም አይነት ጥቅም ካስከበረውና የአብይን ስልጣን ካረጋገጠው ስምምነት መሰረት ከወያኔ ጋር ስምምነት ላይ ደርሷል። በመቀሌ ሽር ጉዳቸውን አሳይተውናል። ወያኔ ከሌሎች የኢህአዴግ አባል ድርጅቶች ጋር አብሯል። በኢትዮጵያ ህዝብ ላይ መከራው ተጠናክሮ ይቀጥላል። ዘረኛው አብይ አማራ ሸኔ የሚባል የኢትዮጵያ ጠላት አለ ብሏል። ይሄ የሌላ ፍረጃ የአማራን ህዝብ ለማጥቃት ያዘጋጀው የፍጅት ማስፈጸሚያ ስም ነው። የአማራ ህዝብ ሸኔ የሚለውን ቃል አያውቅም። አብይ ወልቃይትን፣ የራያንና ሌሎች ቦታዎችን ለወያኔ ለመስጠትና ከምስራቅ ከምዕራብና ከሰሜን ሸዋ የአማራ መሬቶችን በአጣዬ እንዳደረገው የአማራን ህዝብ ፈሽቶ ለመውሰድ ነው። እንዲሁም መብቱን ለማስገበርና በህግ ወጥ መንገድ ሊነጥቁት ያሰቡትን የአማራ መሬቶችን የሚከላከሉ ፋኖዎችንና ሌላውን የህብረተሰብ ክፍሎች የሚያደርጉትን ትግል ለመቀልበስ በአማራና በሌሎች የአገሪቱ አካባቢዎች የሚገኙ የአማራ ህዝብ ላይ እርምጃ ለመውሰድ ያዘጋጀው የጥፋት ስም ነው። በአዲስ አበባ ከተማ ውስጥ መምህራን ማስተማር አልቻሉም፣ ተማሪዎች መማር አልቻሉም። በመምህራንና በተማሪ ልጆቻቸው ላይ የኦሮሞማው አፓርታይድ የመርዶ ስርዓት በግድ የሆነ የጥላቻ መዝሙር ዘምሩ፣ ባንዲራ ስቀሉ በሚል ወላጆች እረፍት ሊያገኙ አልቻሉም። የዚህ አይነት የዘረኞች በአዲስ አበባ ውስጥ በሚገኙ የተለያዩ የመንግስት መስሪያ ቤቶች የስርዓቱ ደጋፊ ያልሆኑ ሰራተኞችን ከስራቸው በማፈናቀል ሰራተኞችና ቤተሰቦቻቸው ላይ ብዙ በደል ደርሷል። የዚህ አይነትና ሌሎች ቆናዎች በአገራችን በሁሉም አካባቢዎች የተለመዱ ናቸው። የኢትዮጵያ ዩኒቨርሲቲ መምህራንና ረዳት የቴክኒክ ሰራተኞች የመብት ጥያቄ አቅርበው የሥራ ማቆም አድማ ለተወሰኑ ቀናት ቢያደርጉም ትቢተኛውና ለመምህራን ክብር የሌለው አገዛዝ ለመምህራኑ የመብት ጥያቄ መልስ ለመስጠት ፈቃደኛ አልሆነም። የዩኒቨርሲቲ መምህራን እየራበን አንመግብን ብለው የያዙት መፈክር የሰውን ችግር ለሚያውቅ ሰው የችግራቸውን ከፍተኛ ደረጃ የሚያሳይ ነው። እንደገናም ሥራ እንደሚያቆሙ አሳውቀዋል። ህዝብ ከነሱ ጎን መቆም ይገባዋል፣ እንተባበር። ዝም በማለት ራሳችንን ተራ በተራ ለጠላት ተመችተን ለእርዳ እናቅርብ። በግራኛ ሀመን የሚመራው የገፋ አገዛዝን አስወግዶ ህዝብ የስልጣን ምንጭና ባለቤት ሆኖ የኢትዮጵያ ህዝብ ሰብአዊና ዴሞክራሲያዊ መብቶች እንዲከበሩ ለማድረግ መፍትሄው ተባብሮ መታገል ብቻ ነው። ይህን እውን ለማድረግ ደግሞ በ1966፣ በ1983፣ በ1997፣ በ2008ና በ2010 ዓመተ ምህረት የተገኙ ድሎችና ልምዶች ጨቋኝ አገዛዞች በህዝባዊ አመጽ በማንቀጥቀጥ ከስልጣን እንዲወገዱ እንዳደረገው ታይቷል። ዛሬም በህዝባዊ አመጽ ኢትዮጵያን ለኢትዮጵያውያን የጭንቅ ምድር ያደረገውን የኮሎኔል አብይን ዘረኛ አገዛዝ እናስወግድ ሲሉ መምህር ሰለሞን ቶላ ከግንቢ ወለጋ ደብዳቤያቸውን አጠናቀዋል።
ሰላም ጤና ይስጥልን የፍኖተ ዲሞክራሲ የደብዳቤዎች ቻምት ዝግጅት ክፍልና የዚህ ፕሮግራም አድማጮች እንደምን ሰንብታችኋል? ያማራን ህዝብ ለለው የሚችልው ነገር እንደ ህዝብ ከነቀንና ተዋርደ እንደ ግለሰብና እንደ ጎጥ ፈጽሞ ልትከበር አትችልም። ከተቃጣብ ይሄልውና አዳጋ ራስክን መታደግም አይታሰብም። እናማ እንደ ሰው ለመኖርና ለመከበር አንድነትህ የኦክስጅንን ያህል አስፈላጊ ነው። መጀመሪያ አንድ ሆነ ሰው የመሆንን ክብር ተቀዳጅና ለእርስ በርስ መነካከሱ ትደርስበታል። ተፈሰር ለአማራዊ አንድነት እጅግ በጣም ወሳኝ ነገር ነው። ዛሬ መሰራት ያልቻል ነው ለመኖርና ለመከበር አስፈላጊ የቤት ስራችን ነው። ከቤት ጀምረ እርስ በርስ ተፈሰር ፈጣ በሁለንተናዊ መልኩ ተደራጅ። በሁለንተናዊ መልኩ አቅምህን አፈርጥም። ምን ጊዜም ቢሆን የተበተነን ነገር አንድ ባንድ ይለቀማል። የተደራጀና የተሰበሰበን ነገር ግን ድል ማድረግ አይቻልም። ስለዚህ አንድነት ኃይል ነው። በትላንት የወለጋ ጥቃት ከ30 በላይ አማራዎች ተገደሉ ስትለው ተመስገን ዛሬ 50 እንኳን አልሞላም የሚል አስተሳሰብ ያዳበረና ሞትን የተለማመደ ማህበረሰብ የሚፈጸምበትን እልቂት ተጣፋንተው አድርጎ የተቀበለ ብቻ ነው። ይህ ነገር መቀረፍ አለበት። አማራ ከኦሮሞ ከትግራይና ከሌሎች ህዝቦች ጋር በግድ ጦርነት እንዲከፍትና ኢትዮጵያ እንድትፈራረስ የሚፈልግ አገዛዙ ተፈጥሯል ብለን ለመወሰን እጅግ በጣም በቂ ምክንያት አለ። አፈቃቂ ህልፈት ህይወት የሀገራችን መለያ ከሆነ ሰነባብቷል። ሀገሪቱስ ወዴት እየሄደች ነው? ለምን የሰው ደም እንደ ክረምት ውሃ በየቀኑ ይፈሳል? የሀገራችን መጻኢ ዕድል አደጋ እየተጋረጠበት እንደሆነ ነው የሚያሳየው። በኢትዮጵያ ሶማሊያ ሐምሌ 28 ቀን 2010 ዓ.ም በቤንሻንጉል ጉሙዝ በደቡብ ከ2010 ዓ.ም ጀምሮ እስካሁን ድረስ ክርስቲያኖች ታረዱ፣ ካህናት ከመቅደስ ተገደሉ፣ በነዳጅ ተረብርበው እንደሻማ ቀለጡ፣ ተቃጠሉ፣ አብያተ ክርስቲያናት ነደዱ፣ በኦሮሞ የወሎ ሙስሊሞች በግፍ በጭካኔ ታርደዋል፣ በጅምላም ተቀብረዋል። አማራ በመሆናቸው ብቻ ተለይተው እናቶች ተደፈሩ፣ ወጣቶችና ሴቶች በአሰቃቂ ሁኔታ በግፍ ተጨፍጭፈው በጅምላ ተቀበሩ። በትግራይ ወራሪ ኃይል የሞቱ ወገኖቻችን ሐዘን የፈሰሰው እንባችንና ደማችን ሳይደርቅ የላምባ ሌላ ደም ወለጋ ወንዝ ሆኖ እየወረደ ነው። ሰው የዘራውን ያንኑ ያጭዳል። እንክርዳድ ዘርቶ ስንዴ ማጭድ አይቻልም። ተፈካካሪ ፓርቲዎችና መገናኛ ብዙሃን የአስክሬን ቁጥር አትንገሩን፣ ሰው ክቡር ፍጥረት ነው። ባካችሁ እንደ ነጋዴ ቲማቲም እየተደፋ መቅረቱ ሊሰማን ይገባል። ወለጋ ላይ የተፈጸመውን ዘረን የማጥፋት ስራ ጥቁር ጠባሳ ነው። የአማራ ተወላጆች በማንነታቸው ተለይተው ደማቸው እንደ ውሃ ፈሰሰ፣ ቤታቸው ተቃጠለ፣ ወገኖቻችን በአሰቃቂ ሁኔታ ተገድለዋል። አሁንስ ያገዛዙ ተከፋይ ቅጥረኞች የምትናገሩት ነገር ሁሉ በአማሮች ደም እንደመታጠብ ነው። ከእናንተ የተነሳ መሬትን በአማራ ደም ታጠበች። በአገዛዙ ቀለብተኛ የኦዴድ ኃይሎች የአማራን እንባ ከደም ተዋህዶ እየፈሰሰ ነው። ዛሬም ህፃናትና አቅመ ደካሞች ሞትን ሸሽተው ሲሄዱ አውሬ እየበላቸው ነው፣ ወንዝ ውስጥ እየሰጠሙ ነው። የዚህ ሁሉ ግፍና ሰቆቃ ባለቤቱ አገዛዙ ሲሆን ተዋናዮች ደግሞ የኦዴድ የግንጠላ ቡድኖች የኦሮሞን አካባቢ ከየትኛውም አካባቢ ተወላጅ ነፃ ለማድረግ ባቀዱት እቅድ ከግንጠላ በሚል ታላቋን ኦሮሞ አቅሎ በመንቀሳቀስ ላይ ጉዟቸው ላይ በርካታ ንጹሃን ደማቸው ፈሷል። የልጆችንና የባለቤትን አስከሬን ጅብ እንዳይበላብኝ እባካችሁ ቅበሩልኝ ማለት ቅንጦት ሆኗል። ወለጋ ሸዋ የደም መሬት እግዚአብሔር ያሰበሽ በምህረት የብዙ ሺህ ሰው ደም ጠጥተሻል። ያም ቢሆን ግን አልረካ ብለሻል። ዛሬ ሞት ትፈጫለሽ እንደ ውሃ በየዳር ድንበርሽ በበረሃ ማለት ይብቃል፣ ይበቃል። ምክንያቱም አገዛዙ አማራ ተገዶ ከኦሮሞ ከትግራይ ከሌሎች ህዝቦች ጋር ጦርነት በመክፈት ኢትዮጵያ እንድትፈርስ ይፈልጋል። በየትኛውም የኢትዮጵያ ክፍል የአማራ ደም ያልፈሰሰበት ቦታ የለም። ይህን ስል ሌሎች ህዝቦች በጨካኞች አልተገደሉም እያልኩ አይደለም። የአማራው ግን ይለያል። በታቀደና በተጠና መልኩ ነው አማራ ጄኖሳይድ እየተፈጸመበት ያለው። ኦነግም ወያኔም በእቅድ ይዘው ነው አማራን የሚገድሉት። ይህን የጭካኔ ጥግ መቃወም ደግሞ ሰው የሆነ ሁሉ ሊያግዘው የሚገባ ስለሆነ ህዝብ ከንጹሃን ጎን በመቆም አገዛዙን መታገልና ኢትዮጵያ ነጻ ማውጣት ይገባል ሲል ኤልያስ ከኮምቦልቻ መልእክቱን አድርሶናል።
አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይተካለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
ማል ወደ ፊት እንዳላይ ቀጥልም ብሩ ተስፋ ላይ አልፋጠሩ።
I'm gonna set them high again. Thank you.